ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
አንተ ነህ ይሉኛል ያለም ሁሉ ጌታ ሰማይና ምድርን ያቆምክ ያለ ዋልታ አይቀርም ሞቱ ሰማይና ምድርን ያቆምክ ያለ ዋልታ ወዴት እንዴት ይሆን ወዴት እንዴት ይሆን ያለህበት ቦታ እነግር ነበር እኔ በቆይታ እኔ በቆይታ የሰራችልኝን ቤቷ ማይፈታ ልጇ ፍጹም ንጉሥ የለው ባለፋንታ የለው ባለፋንታ አርቤ ታረደውን ምነው ባገኘሁት ሥጋውን በልቼ ደሙን በጠጣሁት አይቀርም ሞቱ ሥጋውን በልቼ ደሙን በጠጣሁት እስቲ ልናገረው የሷን ልዕልና የኪሩቤል መቅደስ የሱራፌል ጽና የሱራፌል ጽና የኪሩቤል መቅደስ የሱራፌል ጽና ዘካርያስ ያያት የተቋም ላይ ፋና የሶሎሞን ሽቶ የዳዊት በገና የሶሎሞን ሽቶ።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ዛሬ በቀኑ መጋቢት 3 ቀን 2014 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። ሁለተኛ ሳምንቱን ያዘው ያበይን ጾም ምክንያት አደረግን። እንኳን ለጾማችሁ በደረጋችሁ እንላለን። በድጋሚ ጾማችሁ የተሳካ የጸሎት የሀገርም የወገንም የሚሆን እንዲሆንልን እየተመኘን የዛሬ ፕሮግራሙን የምንጀምረው። ግን በዚህ በጾማችን በሰዓታችን ጊዜ ግን ያሉ አጋጣሚዎች አሉ። ለማንኛቸውም መጀመሪያ አሸናፊ እንደምን ዋልክ ልበለው። እንደምን ሰንብታል አሸናፊ?
እናስልኝ እንደምን አለ?
እግዚአብሔር ይመስገን። ዳና ይስማማ ሁሉ ይስማማ አይደል? ይስማማል። እሺ፣ እንግዲህ ንጹም እንጸልይ እያልን ለሀገር ለወገን እያሰብን ነበር። ግን ሀገራችን ከቀን ወደ ቀን ወደ ጨለማ ውስጥ እየገባን ነው። ዛሬ 4 አመት በሻሸመኔ የሰው ልጅ ተዘቅዝቆ የሰው ልጅ ተዘቅዝቆ ሲገደልና ሲሞት ጉድ ብለን ነበረ። ይሻሻላል ይጠፋል ያልን ሶቆቃው በየጊዜው እየጨመረ የግድያ አይነቶች እየበዙ አሁን በትላንትና በሰሞኑ ትላንትና ነው ቪዲዮ ወጣው ግን ሳምንት ሆኖታል ተውሏል። ያየው ደግሞ የሰው ልጅ በህይወቱ ያለ በሳት ሲቃጠል እየተንፈራገጠ እየተንፈራገጠ እየለመነ ወደ ሳት እግሩን እጁን እያደረጉ የሚደረጉ ግድያዎች የመንግስት ወታደሮች ባሉበት ሲፈጸም ስታይ ወዴት ይሄድን ነው የሚለውን ነገር ያስጠይቃል። መልስ ያለው አይመስለኝም። ለእኔ መልስ አጥቻለሁ። በጣም በምንም አይነት መልኩ መልስ ይገኛል የሚል ግምት የለኝም። አንተ ካልልት ነገር ይችላል ግን እንዴት ነው ይሄን ጭካኔ ውስጥ የገባ ነው? ምን እኔ እንግዲህ ሳደግ ሁላችንም ስናደግ የተለያዩ የአፍሪካ ሀገሮችን ረብሻዎች አሁን በቅርብ እንኳን ኬንያ፣ ዚምባብዌ የተደረጉትን ረብሻዎች እርሶን ግጭቶች ስንመለከት ከሩዋንዳው በስተቀር ኢትዮጵያ ውስጥ እንደዚህ ነገር ይመጣል ብለን አስበንም ገምተንም ጠብቀንም አልነበርም። ይዛ ከአራት ዓመት በፊት ጠቅላይ ሚኒስትር አብይ እስከመጡ ጊዜ ድረስ ነው። ምን ነከን ወዴት እየሄድን ነው የምትነግረኝ ነገር አለ? እኔ መናገር
አለው ወዴት እየሄድን ነው የሚለውን ምንም መናገር አይቻልም። ግን የራሴን ግምት ስለ ኢትዮጵያ ሳስብ ጨዋ ሃይማኖት ያለው ጠላት ሲመጣበት ተገዶ ጦርነት ውስጥ የሚገባ ዲፌንሲቭ እንደውም ይገርመኝ የነበረው እንደ ኢትዮጵያ አንድም አገር ወራ አታውቅም። እንትና አግሬሲቭ አይደለችም እና ሁልጊዜ መከላከል ግዴታ ሲሆን ብቻ ወደ ግጭት ውስጥ የሚገባ ግዴታ ሲሆን ብቻ ተኩሶ የሚገባ ይሄ ነገር ዶሚናንት ዋናው መገለጫችን አድርጌ ነበር የማየው። እንግዲህ ግድያዎችን አይተናል። በደርግም ጊዜ ሰዎች ተገለዋል፣ ግርፋትም ነበር ኦፍኮርስ። ግን የኢትዮጵያን ገጽታ የሚወክል ሳይሆን እንደዚህ ሁሉም ቦታ ሲቪሊያን በሆነ ሰው የሚካሄድ ነገር ሳይሆን አንድ የመንግስት ስልጣን ላይ ባለ በለየለት አካል የሚካሄድ አሁን ሰላማዊ ሰዎች ጎረቤት ዝም ብለህ በኃላፊነት ደረጃ ባላቸው ስልጣን ምናምን ስታያቸው ምንም ያልሆኑ ጎረቤት፣ አባት፣ እናት፣ ወንድም የሆኑ ሰዎች ናቸው እየወጡ ይህንን ነገር የሚፈጥ እና በቃ ኢትዮጵያን አላውቃትም ነበር እና ክፉ ጥሩ ሰዎች አልነበር ነው እንደሚባለው እንደ ሃይማኖት ያለው ፈሪሃ እግዚአብሔር ያለው የሚባለው ነገር በሙሉ የውሸት አንድ የገባኝ ነገር ይሄ ነው። ፍጹም ሞራል የለንም። ፈሪሃ እግዚአብሔር የሚባል ነገር የለም። በተለይ ደግሞ በጣም የሚያስደነግጠኝ የሰሜን ኢትዮጵያ አካባቢው በተለይ አማራ ክልል አካባቢ ያለውን ነበር በጣም በዚህ ጥሩ ቫሊዩስ አለው ብዬ ሳምን የነበረ ሲገምት የነበረ የለም እና ምንም ያልሰለጠነ ያልተገራ እንዴት አድርጎ ሊመለስ እንደሚችልም የማይታወቅ ነው እና አስጠላኝ ለራሴ ምን አይነት ማህበረሰብ ልጅ አድግ ያረጀሁት በሚል እስክጠላው ድረስ ነው ያደረሰኝ። ወደፊት ወዴት ነው የምንሄደው? በጣም ብዙ ከዚህ በላይ ዘግናኝ ነገሮች ልናይ እንደምንችል ነው የሚያሳዩ።
እንግዲህ ተዘግዘቆ መሰቀልን በጣም ዘግናኝ ብለን ነበር ያወራ ነው። ከዛ በላይ ይመጣል የሚል ግምት አልነበረኝም። እርግጥ በተለያዩ ቦታዎች ላይ በድንጋይ የማርያም ጠላት እየተደረገ በድንጋይ ተወግረው የሞቱ ልጆች
በድንጋይ ተወግረው መግደል ምናምን
እንደዚህ ደግሞ
ጥሩ ሰዎች አይደለም በአጠቃላይ እንደ ማህበረሰብ
አልነበርንም
አልነበርንም። በጣም ስለ ራሳችን ያለን ግምት ወሬኞች ነበር። ዝም ብለን ነበር ስናወራ የነበር ሞራል የተገነባ ጥሩ ሞራል የሌለን ፈሪሃ እግዚአብሔርም የሌለን ቤተ ክርስቲያኑም ዝም ብሎ እንደዚሁ ሴሬሞኒያል የሆነ ነገር እንጂ መንፈሳዊ የሆነንም የምንከታተል ሰዎችም አልነበርንም። በቃ በፍጹም ውሸት ነው። በሙሉ ውሸት ሆኖ ነው ያገኘው። እሱ ነው ያሳፈረኝ።
ያሳፍራልም ያስደነግጣልም። ኢትዮጵያ ነኝ ብሎ ይከብዳል። አንዳንዴ እንደዚህ ነበርን አሁን እንደዚህ ነበር እኛ ኢትዮጵያ ኮ ኢትዮጵያኖች ተጠያቂ እርስ በርሳችን ተጋጋዥ አጋዥ ለሰው መጥፎ ማናስብ ሃይማኖተኛ ቀደም እንደገለጽከው አክባሪዎች የሰው አክባሪዎች እያልን ፈሪሃ እግዚአብሔር የሚለው ነገር ደግሞ ነበረ። ግን ይሄኛው እኔ ምንም ባለፈው አራት ዓመት እኔ ምንም በጨራሽ አልምልክ ነበር ነው የሚለውን ነገር ከየት የመጣ ታሪክ ነበር ምናልባት የነበረው ደግሞ ማን ነበር ይነግረኝ ነበር
ራሳችን ያለን ግምት የተጣጣለ
በጣም እንትን ነውና
አለም ላይ ካሉ አስፈሪ የሞራል ደረጃ ላይ ካሉ ሰዎች ውስጥ አንዱ ነው። በጣም ነው የፈራሁት። በጣም
ያስፈራል። አንዳንድ ሰዎችን ስመለከት ነበረ በሽግግር ላይ ስለነበር መንግስት የታለ የሚሉ ጥያቄዎች ነበሩ። በሽግግር ላይ ስለሆነ ብዙ ነገር ሊሆን ይችላል የሚሉ ሰዎችን ሳዳምጥ ሳነብ፣ በተለይ ደግሞ አንድ ሁለት ሶስቱ ተማረን ያሉ አወቀን ያሉ ሰዎች ነበሩና እኔ አልተማርክም የተባልኩት እኔ ሳልሻል ቀርም ለማሰብ ስለ ህዝብ ስለወገን ስለ ነገች ኢትዮጵያ የዛሬው ትንሽ ጥሩ ነገር ኢትዮጵያን ምንድን ነች የምትሆነው ምንድን ነው የምናገኘው የሚለውን ሰዎች ማየት የቻሉም አልመሰለኝም። ግን እኔ ከዚህ በላይ
ማታ አመለካከቶች ሽግግር ላይ ነፃ ስለምትለቀቅ ማታ አመለካከቶች ይወጣሉ። እዛም በዚህም ተቃውሞች ይበዛሉ። ለመቆጣጠር የሚያስቸግሩ በጥቂቱ የተቃውሞ እንቅስቃሴዎች ይነሱብሃል እንጂ
ያው
በእጅ የገባን አምሳያም ፍጡር ሰው አየ እንስሳት ሲሞቱ ለምሳሌ የሞተ እንስሳ አሁን መንገድ ላይ መኪና ደፍጥጦት ቢሄድ የሞተው ይዘገንናል። ወዛት ነው የምታረገው። አይት መንገድ ላይ ወጥቶ ታጂ ጭፍልቅ አድርጎ ሲሄድ ይዘገንናል። ለምንድን ነው ከእንስሳትም ጋር ቢሆን ህይወት እንጋራለን። ስለዚህ የእሱ ፔይን ያንተ ፔይን ይሆናል። ሰው ሲሆን ደግሞ የተለየ
የባሰ
ይሄን የጠፋውና የሽግግር ላይ መሆናችን ይሆን እንደሆነ ይሄን ምን ያጠፋዋል? ወል ኦፍ ኮርስ እኔ ልሰማ ብዙ ተሆነ ይወጣል። ሰውነታችንን ሽግግር ምን አድርጎ ነው ሰውነታችንን ያጠፋው?
በጣም አሳፋሪ ነው። እኔ ከዚህ በላይ ማለትም ምልክ ምንም ማለትም ይቻል ነገር የለም። እንደ ሰዎቹ ነገሮችን አጋጥሞ ደረት መሰለቁ ምንም እንትን የለም። እንደው እግዚአብሔር በምህረቱ ምህረት ይስጥልን። የመንግስትን ልቦና እንደው አመለካከቱን አስተያየቱን ህዝብ አለኝ ብሎ የሚሄድበትን ነገር ደግሞ ያምጣለት ከሌላ ምንም ነገር አላደረገም። እንግዲህ ይሄን ሁሉ ባየንበት እለት ይህን ሁሉ በሰማንበት እለት ደግሞ አፄ ኃይለ ሥላሴ 80ኛ ልደታቸውን ሲያከብሩ ገንዘብ አጠፉ፣ ለውሻቸው ሐውልት አሰሩ ብለን የተዘፈነበት ዘፈን ነበረ። የደርግ መንግስት 10ኛ አብዮትን ሲያከብር ያደረገው ነገር ነበረ። በሁለቱም በኩል ረሃብ ነበር ይላል። በትናንትና እለት ደግሞ የጉባኤ የመጀመሪያውን ጉባኤ ህገ ወጡ ነው የምልህ፣ ይቅርታ አድርግልኝ ለቃላቴ፣ አድማጮችም ይቅርታ አድርጉልኝ። ግን ህገ ወጡ ቅንጅት፣ ህጋዊ ያልሆነው ቅንጅት ግን የመጀመሪያ ጉባኤውን በትላንትና ራሱ ባመለበት የመጀመሪያ ጉባኤያችን ብሎ ያመለበትን ብልጽግና ይቅርታ ብልጽግና ባለበት ላይ የታዩትን የመብራት ሽብርቅርቆች፣ የሰዎች አለባበሶች፣ ዲነር ወይም ራት የተደረገበት የፓርክ ሁኔታን ሲመለከት ከሰሞኑ ደግሞ የተራቡ ሰዎች ወገኖቻችን ደግሞ ያሉበትም አለና ይሄን አካትተን ደግሞ ስንመለከት የትን ያለ ነው? ወዴት አንደኛ ነገር ወዴት እየሄድን ነው? አንደኛ ነገር ሁለተኛ ነገር እርግጥ መንግስት አለ ወይ? ኢትዮጵያ ውስጥ መንግስት አለ ወይ? የሚያስብ ማለት ምንድነው? ይሄ ሁሉ ችግር አሁን ችግራችን ከ ማስተካከል ከማጣቱ የተነሳ ጠቅላይ ሚኒስትሩ ቀጠል ጨዋነት መሳቸው ቀጠል አቃቀላችሁ ብትወሉ ይሻላል የሚሉበት ደረጃ እየተናገሩ፣ ግን በእሳቸው በኩል ደግሞ የሚደረጉት ነገር ስትመለከተው እንዴት ነው የብልጽግና አጀማመሩ እንዴት አየኸው? እዛ ላይ የተነሱ ነገሮች አሉ። ስለ ፖለቲካ ፓርቲ የፓርቲው ፕሮግራም እና የህገ ደንብ እና መሪዎችን ይመረጥ የሚሉ በጣም አስቂኝ ነገር አሁን አሁን አንተ ጋር ከመደወል ይሄ አይዝ 10 ሰከንድ ሳይሆን ደመቀ አቶ ደመቀ መኮንን ተፈነገሉ። በቃ ሌላ ምንም አለለም፣ በቃ ተፈነገላቸው። ጠቅላይ ሚኒስትሩ የብልጽግና ፕሬዝዳንት ሆኖ ተመረጡ። 1400 ድምጽ መሰለኝ ያገኙ። አቶ ፋራ 1300 ድምጽ አገኙ። አቶ ደመቀ 900 ድምጽ ነው ያገኙት። ይሄ የቱን ያህል የቱን ያህል ኪሳራና ውርደት እንደሆነ የአማራ ብልጽግና ብለው ሲያብዱ የነበሩ ሰዎች ያሳያል። ፓርቲው ራሱ ወዴት እየሄደ እንደሆነ ከዚሁ ካሁኑ ያሳያል። ወገናዊ እንደሆነና አቶ ፋራህን ከአጋር ወደ ምክትል ፕሬዝዳንትነት ያመጣ ፓርቲ ብለው ጠቅላይ ሚኒስትሩም ሲናገሩ ሰምቻለሁ። አቶ ደመቀም ስልጣን ለመልቀቅ በቃ ይልል ይያልኩኝ በነበረበት ጊዜ ነውና የሚልግግር ነገሩ ተናገሩና እንደው ተከላ አርግና አጀማምሩን እንመልከት ነው ሲምን አለ እሱ ላይ ሰዎች ማውራት እንደምናወራው ነው።
መቼም ፓርቲ እንስስ መሰረት ወር ተመርጣ ስልጣን ስትረከብ ሌሎችም ኢቨንቶችን በደመቀ መልክ ማክበር የተለመደ ያለ ነገር ግን አገር ያለበት ሁኔታ ይታያል። ገንዘብ ስላለ ስለሌለ ወይም ለዚህ የምታወጣው ገንዘብ እንደው ለርዳታ ቢሰጥ ለውጥ ያመጣል ምናምን በሚለው አይደለም። ስሜት መጋራት ነው። ጦርነት ነው ያለው።
በነገራችን ላይ ባለፈው ሳምንት ነገሮችን እንትን ስናደርግ ሰዓት እያጠረን ነበር እና ዛሬም እንደለ በጣም እንዳንለውን ጥንቃቄ እናደርግ ለማለት ነው።
አየህ እንትን ብዙ ሰዎች ከቤታቸው ተፈናቅለው ውጭ ያሉበት ነገር ነው። በመላ ሀገር ሁሉም ቦታ ሰዎች ይሞታሉ። ኦሮሚያ ውስጥ ወለጋ ብትሄድ፣ ጉጂ፣ ደቡብ ክልል ውስጥ ወደዚህ ወደ ኮንሶ ብትሄድ፣ የትግራይ ሁኔታ ታውቀዋለህ፣ የአማራ ክልል፣ የአፋር ክልል ሰው ከወለጋ ተፈናቅሎ ፍኖተ ሰላም ገብቷል። ከወለጋ ተፈናቅሎ ደብረ ብርሃን እንደዚህ አይነት ነገሮች አሉ። በዚህ ላይ ረሃቡ ድርቁ ወደ 7 ሚሊዮን ህዝብ ከብቶች እያለቁ ከብት መቆማቀቶት ሰው ጅራቱና አንገቱን እየያዘ የሚያነሳበት ካሁን ይሄ ከብቱን እየጣለ ያለው ነገር ሰውንም እየጣለ መግደል ይጀምራል እየተባለ በሚፈራበት ጊዜ ይሄንን ስሜት ይሄ ህዝቡ ያለበትን ስሜት መጋራትህን ለማሳየት ነው። በጣም እንደዚህ ድል ያለ ድግስ ደግሰ ጥርስ በጥርስ ሆነ ማትፈነጥዘው ይሄን ለመጋራት ነው። ምክንያቱም ከዚህ በዓል የወጣው ገንዘብ እዛ ጋር ቢውል ለውጥ ያመጣል ለማለት አይደለም። በስሜት አብረ መሆንህን ለማሳየት ያህል ቢደረግ እና ቢገለጽ መቼም ፓርቲያችን ድርጅት ሲያደርግ እንደዚህ በዚህ ሁኔታ ያከበር ነው ተብለ ዝቅ ታደርገዋለህ። ለምሳሌ አስታውሳለሁ መቼ ነው በአዴን የስንተኛ ዓመት መስረታውን ሲያከብር 2010 ላይ መስረታ ከባድ ዝቅ ነበረ።
አዎ አዎ።
ከዛ በፊት ህወሓት ሲያከብር ኦፒዲዮም ሲያከብር የሆነ 25ኛ ምናምን ናቸው በጣም ደማቅ ነበረ። የበአዴኑ እንደሱ አልደመቀም። እንደውም 30 ሚሊዮን ብር ለእርዳታ ለተራቡ ወገኖች ሰጠና በጣም አየንቱንህን ነው የምትገልጸው ከህዝቡ ጋር አብረ መሆንህን ነው።
አዎ።
እና የእሱ አይነት ነገር ቢያደርጉ ጥሩ ነበረ። አሁን ጭራሽ ምንም የሌለበት የደላን የተመቸን ልክ እነሱ እንደሚሉት ወደ ብልጽግና እየሄድ ነው ያለ የሚያስመስል ነገር ነው ያለው። ትላንትና አንድ የዚህ ዩክሬን ላይ አንድ ሩሲያዊት መሰለች የሚሰሩ ስለ ሩሲያው መንግስት ስታወራ በጨረታ የሰማሁት ሙሉ ይላሉ። ፕሮፓጋንዳ ያወራሉ። ከ2008 ጀምሮ ነው ስለ ዩክሬን ሲያወሩ የነበረው እና ፕሮፓጋንዳ ነበር የውሸት ነው ሲያሰራጩት ፕሮፓጋንዳውን በዛ መንገድ የህዝቡን አመለካከት ሴፕ ለማድረግ ነው። በኋላ ግን ራሳቸው አመኑትና ከሪያሊቲው ዲክታሽዶ ነው እዛ ደልዥን ውስጥ ገቡ። የሌለ ሪያሊቲ ላይ ነው እየተንቀሳቀሰ ያለኩት ይመስለው ራሱ በፕሮፓጋንዳ የፈጠረው ነገር ውስጥ ነው ያለው። ይሄም እንደሱ አይነት ነገር ነው ይመስለው። ብልጽግና ወደ ከፍታዋ ተሻግራለች፣ ታይቶ የማይታወቅ ዲሞክራሲ፣ ታይቶ የማይታወቅ የሚሉት ነገር ለህዝቡ እንዳይቃወማቸውና ተስፋን ቢያደርግ ሲነግሩት የነበረውን ነገር ለራሳቸው አመኑ እና በዛ በሌለ ሪያሊቲ ውስጥ እየኖሩ ይመስለኝና ለዛ ነው ይሁሉ አሰቃቂ በጣም ስጋት እንደው ለወደፊት ሀገር እንደሆነ ይሆን የሚል ጥያቄ
የሚያስነሳበት
ቦታ ላይ ምንም እንደሌለ ድል አድርገ ዘግተው ፓርቲያቸው ፓርቲ ለመስረታቸውን ጉባኤ ማካሄዳቸውን አይደለም ይሄንን ስሜት ግን መግለጽ ነበረባቸው። ይሄ ስሜት እዚህ ኢቨንት ላይ መታየት ነበረበት ነው።
አልታየም። እንግዲህ ወደ እንትን ውስጥ ጠለቅ ትንሽ ገባ እንበልና በቀደመታ አቶ ስሜነህ ናቸው የድርጅቱ ጸሐፊ ፋና ብሮድካስቲንግ ላይ አለሙ ስሜ ሲናገሩ ሰምቻቸው ስለ ፓርቲያቸው ህገወጥ እንደነበሩ ህጋዊ እንዳልነበሩ ከሞላ ጎደል ተናግረዋል። መጨረሻም ቢሆን እና ሲናገሩ ከሐዋሳው ስብሰባ በኋላ ባደረግነው ስምምነት ፓርቲ ለመመስረት እና በኮሮና ምክንያት በጦርነት ምክንያት ጉባኤ ሳናካሄድ ቆየን የሚል ነገር አለና እኔ እስከማስታውሰው ጊዜ ድረስ የሐዋሳው ስብሰባ ፓርቲ ወደ ፓርቲነት ኢህአዴግ ከግንባር ወደ ፓርቲነት እንዲቀየር የተስማሙበት እንደሆነ አስታውሳለሁ። ውሳኔው ያ ነው እና ከዛ ግን በመሃል ላይ ብልጽግና የሚባል እናደርጋለን ተብሎ የሐሳብ ልዩነት ወይም ደግሞ የአብዮታዊ ዲሞክራሲና ሪዮት ዓለም የለንም ብሏል ጠቅላይ ሚኒስትር ብለዋል። ብልጽግና ሪዮት ዓለም የለውም ብለዋል እና ሪዮት ዓለም ልዩነትም አለ። በዛ ላይ ደግሞ የእርስ በርስ እንትኖችም ስለነበሩበት ብልጽግና ተመስርቶ ወይም ደግሞ ፓርቲ እናመሰረት አለ ብለው የኢህአዴግ አጋር ድርጅቶችም የኢህአዴግ አባላት ድርጅቶችም ለምርጫ ቦርድ እውቅናቸውን ሰጥተው ያ እውቅና ተሰበሰቡ። አንድ ቀን ብልጽግና ፓርቲ ተባለ ህጋዊ በሆነ መልኩ ፕሮግራም ሳይል እንደተካሄደ እናስታውሳለን። እና አሁን አጀንዳውም ማነው ያው የፖለቲካ አጀንዳውም ፕሮግራሙም እና ደንቡም ቢሆን ተወያይተው የሚል ሌሎች ድረገጽ የሚሰሩ ሰዎች ሲወያዩበት ሰምቻለሁ። ግን ከብልጽግና ፕሮግራማችንን አጥብቀን ደንባችን አጸድቀን መሪዎችን መርጠን ፓርቲ ሆነን እንመሰረታል ያ የሚል ነገር አላየሁም። እና እሱን አንደኛ ምታረግ ክሊር በግንዶ መግለጽ የምችል ከሆነ ይህን ብጅታ ብትገልጸው። ሁለተኛ ነገር ደግሞ ፓርቲን የፓርቲ ፕሮግራምና ህገ መንግስትን እያምታቱ የሚናገሩ ሰዎች አሉ። እና ህገ መንግስት እኔ እስከሚገባኝ የሀገሪቱ መተዳደሪያ ነው። ፓርቲ ፕሮግራም የፓርቲ ሰነድ ነው። ያ ፓርቲው መንግስቱ ነው እስከቆየ ጊዜ ድረስ የሚጠቀምበት የፓርቲ ሰነድ ነው። ከመንግስትነት ሲሸነፍ የሚቀጥለው ፓርቲ የሚገባው ፓርቲ ቦታውን ይዛል። በሶስተኛ ደረጃ ግን አብዮታዊ ዲሞክራሲና ህገ መንግስት አንድ ናቸው ወይ? በጣም እንትንም አድማጮች ሊሰለቻችሁ ወይንም ደግሞ ላትረዱን ትችላላችሁ። እኛ በተቻለ መጠን መረጃዎች ነው መስጠት አንዳንድ ነገሮች ትክክል ያሉትን ወጥ ትክክል አይደሉም ማለት እንችላለን እንላለን። ደግሞም ብለናል ከዚህ በፊትም እንላለን አሁንም ቢሆን ግን ለእናንተም ቢሆን የተስተካከለ ነገር ኖሯችሁ ብልጽግናን ስንደግፍ ብልጽግናን የምንደግፈው በዚህ ፕሮግራሙ ነው ልትሉ ነው የምንፈልገው። ኢህአዴግን ስትጠሉ ጠልታችኋል። 27 ዓመት በጥላቻ ውስጥ የነበረ ስለነበረ እሱንም የጠላንበት ይሄን ነገር ስለሆነ ነው እንጂ አብዮታዊ ዲሞክራሲ ወይም ደግሞ አንቀጽ 39 ብላችሁ ብትሉ ማለት ነው ከዚህ የተሻለ ነገር እንዲወጣ ነው ስለምንፈልግ ነው ይሄን ሁሉ እንትን ለማድረግ የምንችለው ነው። እስኪ አሁን ያለ የጠቀስኩ ላይ ፕሮግራምም ካለው ፕሮግራም
የመጀመሪያውን ጥያቄ ግልጽ አላመነልኝም።
የትኛው የእንትን የማን ነው የአዋሳውን ስብሰባ ተመልክቶ ኢህአዴግ ወደ እኔ እስከማውቀው ድረስ ኢህአዴግ የአዋሳው ስብሰባ ውሳኔ የኢህአዴግ ወደ ፓርቲነት እንዲቀየር ነው እንጂ ወደ ብልጽግና እንዲቀየርም አልነበረም። ግን ከዛ በኋላ ወደ ብልጽግና ሲያደርጉ ህወሓት ወጣ፣ ሶስቱ ፓርቲዎች ቀጠሉ። ግን የዛን ጊዜ ሁሉም ፓርቲዎች የነበሩት ፓርቲዎች የክልል ፓርቲዎችም ሆነ ኢህአዴግ ፓርቲዎችም የአጋር ድርጅቶችም ፓርቲዎች በሙሉ እንዳሉ እውቅናቸውን ለምርጫ ቦርድ ነው የሰጡት። ከዛ በኋላ ምንም እውቅና አልነበራቸው። ከዛ በኋላ ብልጽግና የሆኑት ብልጽግና ሆኖም ብልጽግና የሚል ፓርቲ ህጋዊ በሆነ መልኩ በምርጫ ቦርድ ህግ የፓንሶች መተዳደር ደንብ መሰረት አልተቋቋመም። ይህኔ ጥያቄ እና ትናንት አንድ የሳይንስ ምሁር የፖለቲካ ሳይንስ ምሁር ሳናግራቸው እንዲያው እኮ ሊሉኝ ፈለጉና አይ እርሶ እንኳን ይቅርብኝ ብዬ ስተለያየ ለማንኛቸውም እስኪ አንተ እነዚህን ነገር ጠቅላላ አድርግና በመሀል ላይ የጠየኩን የፓርቲ ደንብና የፓርቲ ፕሮግራምና ህገ መንግስት የሚሉትንም ነገር አብረን እንታያቸው ብዬ ነው። ሰዓታችንን እያየን ማለት ነው።
እንግዲህ በመሰረቱ አንድ ፓርቲ ሲመሰረት ፕሮግራም ያስፈልገዋል፣ መተዳደሪያ ደንብ ያስፈልገዋል፣ መሪዎቹን መምረጥ አለበት። ፓርቲ የሚሆነው ይሄ ሲሆን ስለሆነ እነዚህን ሲያካሄድ ፓርቲ አይባልም። አሁን ብልጽግና እነዚህ ነገሮች አላደረገም፣ ፓርቲዎቹን አፈረሰ። እነዛ እያንዳንዳቸውን አፈረሰ፣ ፈረሰ አለቀ። ከዛ በኋላ አዲስ ፓርቲ በመስረት ላይ ግን ምንም ያደረገው ነገር የለም። ስለዚህ ፈርሰው ነው አየር ላይ የፈሩት። አሁን የነበረውን ግንባሩን ውህድ አደረግነውም ቢባል እንትኑ ያው ነው የሚሆነው። የበፊቱን ፓርቲ አጥፍተህ አዲስ ፓርቲ ውህድ ስትመሰረትም አዲስ ፓርቲ ከመመስረት ጋራ ፕሮሲጀሩ ተመሳሳይ ነው። የዚህ የውህድ ፓርቲ ከዛኛው በባህሪም በምንም የተለየ ስለሆነ በስትራክቸሩም የተለየ ስለሆነ ያው ነው ውህድ ፓርቲው። ድሮም የነበሩት አባሎቹ አመራሮቹ እዚህ ውስጥም ያሉ እንኳን ቢሆን ውህድ ከግንባርነት ወደ ውህድነት ሲመጣ ኔቸሩን ነው የቀየርከው። ስለዚህ የተለየ መዋቅር፣ የተለየ ህገ ደንብ፣ የተለየ ፕሮግራም ነው የሚኖረው። ስለዚህ እንደ አዲስ እሱም ቢሆን እንኳን እንደው አይ የነበረውን እዛ ጋር በወሰነው መሰረት ነው እንኳን ቢሉ አፍርሰው ውህድ ፓርቲ ሲሆኑ ውህዱ የተለየ ሌላ ኤንቲቲ ስለሆነ አያስቀረውም። ጠቅላላ ጉባኤ አካሂደህ ይኸው ጠቅላላ ጉባኤ አካሂጃለሁ ይኸው መሬ ይኸው ብለህ መስጠትህ አያስቀረውም። ስለዚህ በሁለቱም በኩል ብናየው ብልጽግና ህጋዊ የሚያደርገው ምንም ነገር የለም።
ምንም
እንግዲህ ምንም በቃ ህጋዊ የለም። የዝም ብሎ በስልጣን ላይ ስላለ በጉልበት ምንም መሆን ስለምትችል ስልጣን በእጅ ስትይዘው በሶስተኛ ዓለም ሀገር ውስጥ ተቋም አይደለም፣ ተቋሞች አይደለም። ስርዓቱን፣ ህገ መንግስቱን፣ ዴሞክራሲውን የሚጠብቁት መጠበቅ የሚችሉ ተቋማት ስለሌሉ ተቋማት ሲኖር እኮ ፍርድ ቤቱ፣ ሲቪክ ማህበራቱ፣ የሰብአዊ መብት እነዚህ ቢኖሩ እነዚህ ናቸው ስርዓትን የሚጠብቁ። እነዚህ በሌሉበት ሁኔታ ዴሊቨሬትሊ ምን ሊጠፉ ይደረጋል? ፍርድ ቤት የለም፣ ማንም መንግስትን ሄዶ ሊከስ የሚችል ነገር የለም። ሄደህ ብትከስም ፍርድ ቤቱ መንግስት ያለውን የሚወስን ነው። በዚህ ሁኔታ ውስጥ ሆኖ ፓርቲ ነኝ ያለ እንጂ በመርህና በህግ ስታዩ አይደለም። እንግዲህ ያው ሆኗል፣ እዚህ ደርሷል፣ ተመርጧል። ፓርቲ ሳይመሰረት እኮ ተመርጧል፣ ስልጣንም ተረክቧል። እንግዲህ ይሄንን በማድረግ በኩል በተለይ ህጋዊ ነህ፣ ተወዳድረሃል፣ ምርጫም ያሸነፍክበት እውቅና ይሄ ነው፣ ስልጣን መረከብ ትችላለህ የሚለውን ይለፍ በሙሉ የሰጠው ብሔራዊ ምርጫ ቦርድ ነው። እና ከሁሉ የሚገርመው ደግሞ ብሔራዊ ምርጫ ቦርድን የምትመራው ሀገር ውስጥ የህግ የበላይነት የለም፣ ዴሞክራሲ የለም በሚል መንግስትን በመውቀስ ከዚህ ጋር በተያያዘ በመታሰር የምትታወቅ ምናልባት እንደው በፊት ስታዩ የሚመስል ነገር አለ ብለን ብንወስድ በጣም አስቸጋሪ ነው። በዚህ ደረጃ ህገ ወጥ የሆነ ነገር ህጋዊ ሲሆን አታይም። ከዛም በባሰ ሁኔታ የሄደውን ነገር ቀዳሚ እውቅና ሰጪ ሆነ አንድ ሴትዮ ድሮ ዝም ብለው ነው ከብርቱካን ጋር ከሌሎችም ጋር ሲጨቃጨቁ የነበረው ትናንሽ ስልጣን ቢሰጧቸው ኖሮ የፈለጉትን እያዘዙ ያሰሯቸው ነበር እኮ ነው የምትለው። እና ያ ሁሉ ጭቅጭቅ ሲታገለ የነበረው እኛ ስልጣን ሳንሄድ እናንተ ያዛችሁ ነው እንጂ ህግና ስርዓት ዴሞክራሲ የገበላይነት ይከበራል ነበር። ዝም ብሎ ትንሽ ስልጣን ቢሰጧቸው ዝም ብሎ ይኖሩ ነበር። ይህን ሁሉ ነው የምትለው። እንደውም የመጨረሻ እንደፈለክ እያዘዝካቸው ምንም ሬዚስት ጥቅምና ስልጣን ካገኙ ድረስ ግደሉ፣ ፍለጡ፣ ቁረጡ፣ ፈርሙ እያልክ የምትመራቸው ሰዎች የነበሩ መሆናቸውን ነው። ከነዚህ ጋር በመታገል ያጠፋውን ጊዜ ኢህአዴግ ተሸውቷል። ሞኝ ነበር
ማለት በጣም 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 በቀደም
ፈንደም ዝም ብሎ ትንሽ ዝም ነበር።
አዎ የዶክተር ብርሃኑን ስልጣንና የአብንን ስልጣን አሁን ከጠቅላይ ሚኒስትሩ ጋር ሚስ አውሮፓ ሄደው ነበረ ባለፈው ጊዜ እናነሱ። ኢህአዴግ ትልቁ ስህተት የነበረው ስልጣን እንደ ትንሽ ቢሰጣቸው ኖሮ ሁሉም ነገር ይስተካከል ነበር የሚለውን አሁን አንቀልቀውን ነገር አንድ ትልቅ አዛውንት የሆኑ ሰው ሲናገሩ ሰምቼ ነበር። እና እሱ ነው የፓርቲ ፕሮግራምና ህገ መንግስት በጣም የተለያዩ ነገሮች እንደሆኑ እንረዳለን። እና ለመሆኑ እስከምታውቀው ድረስ የፓርቲ ርዕዮተ ዓለም አለው ብልጽግና? የፓርቲ ፕሮግራም አለው? የኢኮኖሚ በመደመር እንበለጸጋለን ከሚለው ባሻገር የኢኮኖሚ የሶሻል እና የፖለቲካል ፕሮግራም አለ ወይ? የምታውቀው ካለ አለ ተብሏል። ግን እኔ አለ እሺ
የለኝም ብሏል እኮ ራሱ ፊት ለፊት።
አዎ
ርዕዮተ ዓለም ላይ አልቸነከርም ብሏል። እና በጣም የሚያስፈራው አንድ ፓርቲ ርዕዮተ ዓለም እኮ ማለት የምትመራበት ጀነራል ጋይድ ላይን እኮ ማለት ነው። ህብረተሰቡን እንዴት ነው የምታየው? ይህንን አንተ በአንተ አካባቢ ያስቀመጥከውን ማህበረሰብ ፖለቲካዊ፣ ማህበራዊ እና ኢኮኖሚ ጥያቄዎቹን በምን አይነት መንገድ ነው የምመልሰው ብለህ አሻግረህ ማዶ የምታይበት ጀነራል ጋይድ ላይን እኮ ማለት ነው። ስትራቴጂ ማለት ነው። አይ የለኝም ካልክ ስትራቴጂ የለህም ማለት ነው። ወዴት እንደምትወስደው አታውቅም። ወዴት እንደምትወስደው የትኛው የህብረተሰብ ክፍል ላይ የትኛው የኢኮኖሚ ዘርፍ ላይ አተኩረህ እንዴት ካፒታል አኪሚሌት ይሄ ካፒታል አኪሚሌሽን ሀገራዊ ካፒታል አኪሚሌሽን ካፒታል ክምችት እንዴት እንደምትፈጥር የትኛው የህብረተሰብ ጥያቄ መሰረታዊ የሀገሪቱ የፖለቲካ ተቃርኖ መገለጫ እንደሆነ በእንዴት አይነት ሁኔታ እንደሚመለስ ምንም አታውቅም ማለት ነው። ስለዚህ
ግን አንድ ነገር አለ እንደው እዛ ላይ እስካሁን ድረስ እኔ ብልጽግና ለዚህ አላየሁኝ ብያልኩ እና ሀብት ተኮር ወይም በሀብታሞችን ተኮር ነበር ብልጽግና። ጠቅላይ ሚኒስትሩ በከሞላ ጎደል ሲናገሩ፣ በአደባባይ ሲናገሩ፣ ተማሪዎችን ሲገልጹ፣ ኢኮኖሚስት እና ፖለቲከኞችን ፖለቲካል ሳይንስ የተማሩና ኢኮኖሚስት ሲያደርጉ የሚናገሯቸው እንደነሱ ሀብት የላችሁም ብሎ ሰዎች እየጠሩ የተናገሩት ነበር። ግን ትናንትና እንዴት እንደመጣ ባላቆም እንዴት እንዳስቀምጡ ባላቆም ግብርና ተኮርም አላለም። ገበሬውንና አርሶ አደሩን ለነሱ የቆምኩ ነው የሚል አለ እና እሱን ደግሞ ስትመለከቱ ነው ወደ ኢህአዴግም ደግሞ ያሰኛል። እና እንዴት ነው እርግጥ ግልጽ ያለ ነገር
አይደለም። ይኸውልህ ሰውዬው
አንድ ጊዜ
ዝም ብሎ አሁን ይኸውልህ፣ ምን ከዚህ በፊትም ብዙ ጊዜ እናነሳው ነበር፣ ኦሮሞዎች ጋር ሲሄዱ የሚሆኑት አማራዎች ጋር ሲሄዱ የሚሆኑት የተለያየ ነገር አለ አይደል? እዛ ውስጥ የሚፈጠርባቸውን ነገር ነው እንጂ ፕሪንስፕል አይደለም። እንደሱማ ከሆነ እዛ ጋር በባለ ሀብቶ ነው፣ እዚህ ጋር ደግሞ ገበሬው እንዴት ይሆናል? የላቸውም ምንም ነገር፣ እንዴት እንደሚይዙት አያውቁም። እና ምንድን ነው የሚፈልጉት? የሚያስጨንቅ ችግር ስልጣን ላይ መቆየት ብቻ ነው የሚፈልጉት። አየህ፣ አንድ ርዕዮተ ዓለም ይዘን ከወጣን ያንን ርዕዮተ ዓለም እየተቸ አቅምም እንደሌላቸው ያውቁታል። ያንን ርዕዮተ ዓለም እየተቸ የሚቃወማቸው ያገኛሉ፣ ቬግ መሆን፣ ከዛ በኋላ ምንም የማይታይ ይሄ ነው ብለህ የማትገልጸው እና ምኑ እንደምትቃወም ግራ የሚያጋባ መሆን ይመስለኛል። ከዛ የሳስ ማጥፋት ስራ ነው። ስልጣን ላይ ለመቆየት ያስቸግረኛል የምትለውን ያንን ታጠፋለህ። በዛ በኩል ብቅ ይልልሃል፣ ታጭበረብራለህ። በዚህ በኩል በቃ እንደዚህ እያሉ ዝም ብሎ ስልጣን ላይ መቆየት እንጂ በጣም አስቸጋሪ ነው። በዚህ አይነት ሁኔታ ኢኮኖሚውን መምራት አይችሉም። የሀገሪቱ ኢኮኖሚ የት ጋር ነው ያለው? እንዴት ነው ካፒታል አኪሚሌት የሚደረገው? ይህን ማወቅ አለብን። ይሄ ካፒታል አኪሚሌት የተደረገ ካፒታል እንዴት አድርጎ ነው ኢኮኖሚውን ትራንስፎርም የሚያደርገው? ግልጽ መሆን አለብን። ኢትዮጵያ ውስጥ መሰረታዊ የፖለቲካ ጥያቄዎች አሉ፣ የብሔር ጥያቄዎች አሉ፣ ሌሎች ጥያቄዎች አሉ፣ የጾታ ጥያቄዎች አሉ፣ ብዙ ጥያቄዎች አሉ። እነዚህን እንዴት ነው ዲፋይን መታረጋቸው? ከዛ በኋላ ዲፋይን ስታደርግ ነው እንዴት ምላሽ እንደመስጠት ለምትችል የምታቀው። ከዛ በኋላ ወዴት እንደምትወስደው ሰላምን፣ ልማትን፣ ብልጽግና ማረጋጋት ማለት እነዚህ ነገሮች ይፈልጋል። አይዲዮሎጂ ማለት ነው ሌላ ማርክሲዝም ወር ምናምን ተብሎ አይደለም። በቃ ይሄ ጋይድላይን ማለት ነው። ይሄ የለኝም ካልክ የውርድን ብለን ነው የምትሄደው ማለት ነው። እና እንግዲህ አሁን እስኪ ምናልባት ግዴታ ይመስለኛል በድሮ አዋጅ በኋላ ያሻሻሉትን ብዙም አላየሁትም በዲቴይሉ። ግን በፊት አንተሻሻል መሰረት መተዳደሪያ ደንብና ፕሮግራሙን
በተሻሻለው ፕሮግራሙን
የሚያጸድቅ ከሆነ
በተሻሻለው ፕሮግራም ከሆነ ልደቱን እኮ ዝም ብሎ እኮ ያባረሯቸው እንትና እንደውም ቅንጅት የእናቶ ተስፋዬ ጫሚሶን ለፌደራል ፖሊስ ሁሉ ከእንትን ብሎ አቃቢ ህግ ምርመራ አድርጎ እንዲያስራቸው ህግ ወንጀል ፈጽመዋል ወይዚህ ብርቱካን ይከናገረችው እና በአዲሱ ህግ ቢሆን ያ ህጋዊ እንትን ሂደቶች መሄድ ነበረባቸው። ምክንያቱም ከዛ በኋላ እንትን ያደረጉ ወረቀት ያሰሩ ስላሉ ነው። ጥሩ አሁን ባለው ሁኔታ ከፈተና ወደ ልዕልና የሚላል እኔ ከፈተና ወደ ልዕልና እና ከልዕልና ወደ ፈተና ነው የመጣ ነው። ምክንያቱም እሳቸው ከሰሞኑ የተናገሩት ሁለት ነገሮች አሉ። ባለፈው ሶስት ሳምንት የተናገሯቸው በቀደምታ ቅጠል በልታችሁ ወልጣንችን ቀቀል አድርጋችሁ ጨዋነት ነሳችሁ በቻሉ ጥሩ ነው፣ ዘይትም አያስፈልግም፣ ችግር ነው ቂሎማ እንደው ማታስታውሱት የሚል ነገር። ሌላ ደግሞ ከተማ መታችሁ ቴሌፎንና ኢንተርኔት የምትፈልጉ ከሆነ ለገጠሩ ከዚህ ሁሉ ጭቅጭቅ ገጠሩና ገጠር ነው ያሉበት ማለት እንግዲህ ወደ ብልጽግና የሚለው ነገር ወደ ልዕልና ልዕልና ራሱ ለምን እንዴት እዚህ ያለው ልዕልና ሉዓላዊነት ይህን ይመስለኛል የሚያጠቃልለው እንዴ እንደሱ ነገር መሰለኝ።
ልዕልና ማለት
ትልቅነት ነው አይደል እንዴ?
የበላይነት
አዎ። እና እንዴት ነው ይሄ ሁሉ ችግር ሆኖብን እንዴት ነው ወደዛ ወደ በላይ ሄድን ብለው ሊሉን የቻሉት? አንድ ነው። ሁለተኛ ነገር አሁን በጀመሩት ሁኔታ ነገ ሲጠናቀቅ ፕሮግራማችን ይሄ ነው፣ ደንባችን ይሄ ነው፣ ቁጥጥር ኮሚቴ ነው። አሁን ፕሬዚዳንትና ምክትል ፕሬዚዳንቶች ተመርጠዋል። እነዚህ ናቸው እና ፓርቲ መስርተናል ብለው ለምርጫ ቦርድ የሚገቡት ወይንስ በቃ ባለው ይቀጥል የራሳቸው ጉዳይ እኖራለሁ ነው ነገር ይው ምን ሊሆን ይችላል ነው የምትለው? ይሆናሉ ሰው ምን ሊሆን ይችላል ትላለም። ምክንያቱም ግራ ይግራሽ ነገር አናጋባሽ
በጣም እንትኑ አይ ዝም ብሎ መስመሩን ስለሳተ
የፓርቲ
ምርጫ ቦርድ አለ ብሎ ከሆነ የሚያስበው ገና የመጀመሪያ ፕሮግራሙን ነውና አሁን ነው ይዞለት የሚሄደው ማለት ነው። ይሄው መተዳደሪያ ደንቤ መዝግቦት እኮ ምርስልጣን ሰጥቷል። ግን
አዎ
አሁን ነው ይሄው ህጋዊ ነኝ ይሄው መተዳደሪያ ደንቤ ይሄው አመራሮቼ የመረጥኩት ይሄው እናንተም ተገኝታችሁ የታዘባችሁት
ያ
ብሎ አዲስ ነው የሚመሰረተው። ሳይኖር ስልጣኑ ወስዶ ከዛ በኋላ የኖረ ሳይወለድ ኃላፊነት ወስዶ ኃላፊነት ከወሰደ በኋላ የተወለደ እና ምርጫ ቦርድ እንደው እዛ ጋር ሆነ ብታየው እንዴት የሚገርም ነገር ሊሆን እንደሚችል አሁን ሰነዶቹን መተዳደሪያ ደንቡ ምናምኑን ይዞ ሲሄድ ምን ነው የሚለው? የምዝገባውን ፕሮሲጀር እንደ ፓርቲ ህጋዊ እውቅና የማግኛውን ፎርሞች ምናምን ነው የሚሞላው ወይንስ አንድ ኤስታብሊሽ ያደረገ ፓርቲ ቃለ ጉባኤ ሲያካሄድ የሚሆነው ነገር ነው ምርጫ ቦርድ ግቢ ውስጥ የሚሆነው? ይህን ሁሉ እኮ ለማወቅ ትንሽ ቀልድም ነገር ነው የሚመስለው።
በጣም ቀልድ ነው። እኔ ጠቅላይ ሚኒስትሩ በጣም ነገሮችን እያቀ እኔ በጣም የሚገርመኝ እነዚህን ነገሮች እነዚህ ምሁራን የምንላቸው በማንኛውም መስፈር በኩል ያሉ ምሁራን ልሂቅነን የሚሉ ሰዎች እነዚህን ነገሮች እናንተ የምንናገራቸውን ነገሮች ያስባሉ ወይ ነው ወይስ በቃ አንዴ ያ 27 ዓመት የተቀመጠ ህወሓት ኢህአዴግ ነበረ እሱ መጥፋት ስላለበት እስከናካቴው እስከሚወገድ ድረስ አብይ የፈለገውን ነገር ያድርግ ነው የሚባለው? ካቱ በጣም ከግፍ በየቀኑ እየጨመረ ሰዎች እየሞቱ ሰዎች እየተሰቃዩ እየተሰደዱ በአገራቸው ጦርነቱ በየቀኑ እየጨመረ ሴቶች እየተደፈሩ ምን የሌለ ነገር መጥፎ ነገር የሚባሉ ነገሮች በሙሉ አሉ ኢትዮጵያ ውስጥ በአሁኑ ሰዓት በዚህ በአራት ዓመት ጊዜ ውስጥ እየባሱ ነው እንጂ ተሳክሮ አልመጡም። የሊቃኑ ሚና ምን መሆን ነበረበት? እና ያው ኒደ ሰዓታችን እየቆያየ ከቱ ሰዓት ወሮ
እሺ አሁን ይውል እኔ አንድ የኢትዮጵያ ፖለቲካ ላይ የገባኝ ነገር እንዶ ከዚህ ጊዜ ወዲህ ነው ብዙ የማውቅ ይመስለኝ ነበር፣ ግን ብዙ አላውቅም ነበር። በቃ አሁን ነው ወለል እያለ የሚመጣው። አንደኛ ነገር በምን መሰለህ ያየሁት፣ አንድ ዝም ብሎ ኦርዲናሪ ሰው ምንም ያልተማረ ምናምን ሲናገርና ፕሮፌሰሩ ሲናገር አንድ አይነት ነው የሚናገሩት። ሁለቱም ከሎጂክ ኤንድ አርጊመንት ከሪዝን ኦርዲናሪ ሰው አንድ ፒዛንት ነው፣ ፒዛንቱ የተሻለ ነው። በተለይ ከተሜው ነው በጣም ኢሞሽናል። አትፈርድበትም በሎጂክ በሪዝን በአርጊመንት ምናምን ይሄድ አትልም። በቃ በስሜት ነው ይሄ ነው። ምክንያቱም አልተማረም፣ በፕሪንስፕል ማሰብ አልጀመረም። በዛ ደረጃ ላይ አይደለም። ምሁር ግን ማለት በፕሪንስፕል ማሰብ የጀመረ ሎጂክ እንደ አርጊመንት የሚያቅ ማለት ነው። ሁለቱም ግን አንድ አይነት ናቸው። ፕሮፌሰር የሚለውን ወር ምናምን የሚለውን ስም ሳይሆን ሁለቱም ሲያወሩ ብትሰማቸው ከአንድ መንደር የመጡ ሰዎች ነው የሚመስሉ። እና የለም ለምንድን ነው ይሄ የሆነው? ፕሪጁዲስ አለ በተለይ ኢፒአርዲኤፍ የሚባለው ነገር ላይ፣ ትግራዋይ የሚባለው ነገር ላይ የብሔር ብሔረሰብ መብት የሚባለው ሀሳብና የዚህ ሀሳብ አራማጅ ላይ ፕሪጁዲስ ነው ያለው። ብዙዎቹ አሁን በተለይ ከቅርብ ጊዜ ወዲህ ጎልቶ ሚዲያውን የተቆጣጠሩት እና የመንግስት ዋስ ጠበቃ የሆኑት ሰዎች በዚህ ፕሬጁዲስ ውስጥ ያሉ ናቸው። ፕሬጁዲስ በሽታ ነው። ኢራሽናል ሄት ነው። ኢራሽናል ነው። ልክ እንደ ፎቢያ ኢራሽናል ፊራ ነው። ፎቢያ ለምን እንደምትፈራው አታውቀውም። ውስጥ ነው የተፈጠረው። በዚህ በፕሬጁዲስ ውስጥ ነው ያሉት። ኢራሽናል ምክንያታዊ ያልሆነ እነሱም የማያውቁት ዝም ብሎ የሚገፋቸው ኢንስቲንክቱ እንደ ኢንስቲንክት ቢሄቪየር የሚገፋቸው ጥላቻ ነው ያለባቸው። ስለዚህ ይሄ ዶሚናንት ይሄ ነገር አእምሯቸውን የሚገዛው ይሄ ነገር ስለሆነ ከሪዝን ውጭ ሆነዋል። ይሄ ነው አሁን እኛ ሀገር ምሁሮች ጋር ያለው ነገር ይሄ ነው። እንደ ምሁር እዚህ ውስጥ መግባት አልነበረበትም። መጀመሪያውንም ሪዝን የሚጠቅመህ እኮ ከፕሬጁዲስ ነጻ እንድትሆን። ግን ኦልሬዲ እዛው ውስጥ ገብተውበታል። ከዛ በኋላ ሲያወራ ያንን ነው የሚያወራው። ፒዛንቱም ሲያወራ ይሄ የከተሜ መስቀል አደባባይ ተሰልፎ ጋዜጠኛ እኔ ላውራ ብሎ ጋዜጠኛ ስፒከር ይዞ እንድትሄድ የሚያወራው፣ ከዛ በኋላ ስቱዲዮ ተጋብዞ ፕሮፌሰር ካሌብ አንድ አይነት እና ፕሬጁዲስ ነው። ስለዚህ ምንም የትም አያደርሱንም፣ አያሻግሩንም። ምክንያቱም በዚህ አይነት መንገድ ሀገር አይመራም። በዚህ አይነት መንገድ ሀገር የሚመራበት መርህ አይፈጠርም።
ኦኬ። እስቲ ወደ ሌሎቹ ክልሎች ደግሞ ሲ ኦሮሚያ ክልል የኦሮሞ ነጻነት ሰራዊት በምዕራብ ሸዋ አቡነ ግንደበረት ወረዳን ሙሉ ለሙሉ መቆጣጠሩ ተናግሯል። አማራ ክልል
በዚህ ሳምንት እንጂ ብዙ ተቆጣጠር
በጣም መንግስት ራሱ ያመነበትም አለ። የፋኖ እና የመንግስት ግብግብ አለ። በሞጣ ላይ አንድ የፋኖ አመራር ተገድሏል። ከሰሞኑ ፋኖዎቹ እየተሰደዱ ጫካ እየሄዱ እንደው ተብሏል። በሌላ በኩል ደግሞ የአማራ ክልል ርዕሰ መስተዳድሩ ዶክተር ይልቃል እሳቸው ደግሞ ፋኖ እንጠብቃለን ይላሉ። የፌዴራል መንግስቱ ደግሞ ፋኖ የሚባል ነገር ማየት አይፈልግም። እነዚህ ሁሉ ደምርና ናቶ አሁን ናቶ ገዱ እያፈነገጡ ነው ተብሏል። የዛሬውን ምርጫ አቶ ደመቀን ምርጫ እንትን አይተናል። ሶስተኛ ደረጃ ነው አቶ ደመቀ ይህን ያህል ቆይተው፣ አሁን በሶስተኛ ደረጃ ላይ አቶ ፋራ ምን ስልጣን አይገባቸውም ማለት ምንም በሜሪት እንኳን ዝም ስትመለከተው አቶ ደመቀ ያደርጋሉ ይሰራሉ የሚል ግምት አለኝ እኔ በልምድም በምንም ግን አልተፈለጉም። እንዳልተፈለጉ በተደጋጋሚ ተነግሯቸዋል። ክልላቸው ውስጥ የሚደረጉ ወንጀሎች ሲደረጉ ፌዴራል መንግስቱ ምንም ነገር ሊያደርግ አልቻለም። እሳቸውም ደካማ ይቅር ይበሉኝ እና ደጋፊዎቻቸው ደካማ እንደነበሩ ድርጅታቸውንም እንዳዳከሙት አሁን እየታየ ነው ያለው። እነዚህን ጠቅለላልና ምንድነው ሶስቱን ክልሎች ነው ሌሎች ሁለቱ ክልሎች አሉ ከባድ ያሉና ፍታታችን ለመቆጠብ ነው ያን ለሶስቱን ያጣቀለው ኩል
እሺ ኦሮሚያ ነገር
ያው
ኦሮሚያ ከመንግስት ቁጥጥሮች እየሆነ ነው አየህ ብዙ ጊዜ የማይታወቀው ለምሳሌ ህወሓት ትግራይን ሲቆጣጠር ወይም ከዛ በኋላ ወደ አማራ ክልል ሲመጣ ይታያል የመንግስት ተቆጣጥሮ በተለይ ትግራይ ውስጥ ተቆጣጥሮ ነው የሚያስተዳድረው ይሄ እየተራቡ እንዲሆን የመንግስት ቅጽ አለ ህግ ለማስከበር ይሞክራሉ እንደዚህ ነው መንግስት ነው እንዲሆን ያስተዳድራል የወራነ ቢልሱማ ኦሮሞ የወቦ ምንድን ነው የኦሮሞ ነጻነት ሰራዊት እንደሱ አይደለም ያለውን መዋቅር እንዳይሰራ ያደርገዋል ያለውን የመንግስት መዋቅር እንዳይሰራ ያደርገዋል እሱ ግን ቢሮ ገብቶ ተቀምጦ ሲሰራ አታየውም ያኛውን እንዳይሰራ ያደርገውና ጫካ ሆኖ በጫካ መርህ ነው ለምሳሌ ሰዎች ሲንቀሳቀሱ ገበያ አታውጡ ይላል እህል ገበያ አታውጡ አሁን ያቦ አካባቢ አንድ ልጅ ሲነግረኝ ነበር ቅርብ ጊዜ ገበሬዎቹም ተጨንቋል ገበያ እህል የምታወጡ ከሆነ መንግስት የተመቻቸ ከተማ ውስጥ የተመቻቸ ሁኔታ ምናምን ስለሚፈጠር መንግስት ብዙ ደጋፊዎች ይኖራል ስቴብል ሀገር እያስተዳደረ ያለ ስለሚመስል አርሶ አደሩ እህል ገበያ እንዳታወጣ ነው የሚል ከዛ በኋላ ጫካው በሙሉ የነሱ ስለሆነ መንገድ ላይ እህል ተሸክሞ ሲሄድ ወይ ይወስዱበታል ወይ ተመለሱ ይላል ቢሮ ገብተው ግን አይደለም የሚያስተዳድሩ እና አይታዩም በዚህ አሁን ባልኩ ደረጃ ግን ምዕራብ ሸዋ የምንለው ይሄ ዋና ከተማው በዞን ደረጃ አምቦ የሆነው የለም ሙሉ በሙሉ እኮ ነው አሁን በቀደም አቡነ ግንደበረትን ሲሉ አቡነ ግንደበረትን ከሁለት ወር በፊት ተቆጣጥሯል
አዎ
ምንም ፋንክሽን አያደርግም መዋቅሩ የወረዳ እና የቀበሌ መዋቅሮች ምንም አይሰሩም አሁን ሸዋ ውስጥ ነው የምነግርህ ሰሜን ሸዋ ብዙ ወረዳዎች በተለይ ኩዩ የሚባለው ወረዳ ድሮ ነው የለም እዛ ምናልባት ዞን ከተማ ሰዎች ይኖሩ ይሆናል እንጂ የዚህ የምዕራቡም አሉ አምቦ ላይ አሉ እኮ ሰዎች አሉ አምቦ ላይ የእንትንም የሰሜን ሸዋም በተለይ ኩዩ ወረዳ የሚባሉ ከቁጥጥር ውጭ ሆነ ወደዚህ ወደ ደቡብ ምዕራብ ሸዋ ስትመጣ ወደ ወሊሶ አመያ የሚባለው አካባቢ ከአምቦ ጋር የሚዋሰንበት ነው የለም ፋንክሽን አያደርግም አያስተዳድርም ዝም ነው ግን ወለጋ ምዕራብ ጉጂ እንደዚህ ናቸው እና ከቁጥጥሩ እየወጣበት ነው ከቁጥጥሩ በወጣ ቁጥር ይሄንን የኃይል አየህ እንትን አለ የፕሮፓጋንዳ ስራ ይሰራል ወጣትነት ደግሞ አንደኛ ይሄ የኦሮሞማ ስሜት ሁሉም ኦሮሞ ውስጥ ነው ባለፉት 30 አመታት የተፈጠረውና በተገቢ መንገድም አቢዩዝም ተደርጎ ቢሆን ማኒፑሌሽን የሚያደርገው ሰው በቀላሉ ልትጠቀምበት ይችላል በቀስቀሳው በጣም በርካታ ወጣቶች በተለይ ከዩኒቨርሲቲ የተመረቁ ከዚህ ከቴክኒካል ኮሌጆች የተመረቁ ወጣቶች እና ስራ የሌላቸው በሙሉ እየተቀላቀሉ ነው አሁን የዚህ የወቦን ሰራዊት ስታየው ጥቁሩን ላንጨፍሮ ምናምን እዛ ውስጥ አብዛኞቹ ዝቅተኛ ከዲፕሎማ ያለው ሰው ነው የሚያስቻል ዶክተርስ ምናምኖች ሁሉ ነው የለም እና በአብዛኛው የመጀመሪያ ዲግሪ እና ሁለተኛ ዲግሪ ያለው ተዋጊ ወራሱ እና ጉልበት እያገኘ እየመጣ ነው የተቆጣጠራቸውን ቦታ ቀድም ባልኩ መሰረት በማይታይ ሁኔታ በጣም እየሰፋ ነው ከአሁን በኋላ መንግስት በቀላሉ እነዚህ ነገሮች ሪቨርስ አድርጎ ከአራት አመት በፊት እንደነበረው በሰላም
እንደነበረው
ኦሮሚያ ውስጥ የመንግስት መዋቅር ይመልሳል የሚለው ነገር በጣም አስቸጋሪ ነው ወቅትኛ አልቂት የሚያመጣ ነው የሚሆነው ያ አልቂት በራሱ ደግሞ የራሱ ሃንጎቨር ስላለው ከሱ ውስጥ መውጣት ሌላ ችግር ነው የሚሆነው ይሄን ነው የሚመስለው እንግዲህ የአማራ ክልል
ኦኬ የፋን አጠራርገን ሰዓታችን እያለቃቸው
እሺ የአማራ ክልል እንግዲህ ይሄ ፋኖ እንዴት የመደበኛ አደረጃጀት ትሉታላችሁ ይላሉ ብዙ ጊዜ የሚገርመኝ ነገር ወይ ጥሩ ተልእኮ አለው ኃላፊነቱን ተወጥቷል ሊከበር እውቅና ሊሰጠው ሊሸለም ይገባል አንድ ነገር ነው ኢመደበኛ አትበሉት ግን ሌላ ነገር ነው ኢመደበኛ ነው መደበኛ ሰራዊት አይደለም ፖሊስ ሰራዊት አይደለም
አይደለም
ፓራ ኮማንዶ አይደለም አየር ወለድ አይደለም አየር ኃይል አይደለም መከላከያ ሰራዊት አይደለም። ኢመደበኛም ያሰኘኝ ነው። ኢመደበኛ ማለት ዝቅ ማድረግ ማለት አይደለም። በቃ አደረጃጀቱ አወቃቀሩ አፈጣጠሩም ኢመደበኛ ነው ማለት ነው። ኃይል ከመጠቀሙ መዋቅሮች ውስጥ ኢመደበኛ ነው ማለት ነው። ኢመደበኛ ለምን ትልካላችሁ ሲሉ ግራ ነው የሚገባ። እና መደበኛ ይባል እንደ ፖሊስ ሰራዊት ነው ይባል ወይ ነው? እና ኢመደበኛ ነው ይሁንቹ ኢመደበኛ ነው። ኢመደበኛ ከሆነ ደግሞ ኢመደበኛ ህዝባዊ ኃይል ለተወሰነ ጊዜ ነው ተልእኮ አንድ ሚሽን ለሚሽን ነው የሚወጣው። ችግር ሲፈጠር ሚሊሻው ብሎ ይወጣል። ህዝብን ታደራጃለህ። ከጥንት ጀምሮ የነበረ ነው። ጠላት ሲመጣ በጎበዛ ለማደራጀት ተልእኮን ታሳካለህ። ከዛ በኋላ ገበሬ ወደ ግብርና፣ ተማሪ ወደ ትምህርት ቤት ነው የሚመለሰው እንጂ ሰላም ባለበት ጊዜ ውስጥ አትቀጥልም።
እንትን የለውም።
በቃ የመደበኛ አደረጃጀት ይሄ ነው። ወይም ሌላ አደረጃጀት ይፈጥርለታል። የአካባቢ ጥበቃ ሚሊሻ ተብሎ እዛ ውስጥ ነው የሚዋቀረው።
ፌዴራል ያንን አይፈልግም። አሁን እስካተረዳሁት ጊዜ
ፌዴራል አይፈልግም። በቃ አየህ፣ ለምን መሰለህ? ሚሊሻ ኦልሬዲ አለ፣ ድሮም ያለ ሚሊሻ እዛ ውስጥ መቀላቀል ይችላሉ። አሁን ሚሊሻው የሚቀጥል ይመስለኛል። ፋኖ ተብሎ ግን በራሱ መንቀሳቀሱ ሞኖፖሊ ኦፍ ፓወር የመጠቀም የመንግስት ነው ስልጣን እሱንም የሚጋፋ ጭምር ነው። ሌላ እኮ ሞኖፖሊ ይህን የመንግስት ሞኖፖሊ ኦፍ ፓወር የወሰደ ሌላ አካል አለ ማለት ነው። እንዴት ነው ህግ የምታስከብረው? አናርኪዝም ነው የሚፈጠረው።
የአማራ ሚሊሻውንም በፌዴራል መንግስቱ የሚፈልገው አይመስለኝም። እሱን ብለው በገደም ዳንዴ ነግረው ሁለት ጊዜ እና እሱ ራሱን የቻለ የፋኖችን ደ ምክንያት
ላይፈልገው ይችላል። ግን የመደበኛ አደረጃጀትን እየዘልቃለሁ ማለት አናርኪዝም ነው የሚያመጣው። የክልሉ መንግስት ማስተዳደር አይችልም። የክልሉ መንግስት ማስተዳደር ለመቻሉ ፌዴራል መንግስት ላይ የሚያሳድረው ጫና አለ። ሀገሪቱን አናርኪዝም ውስጥ አናርኪ ውስጥ ነው የሚከተው።
እሺ፣ የትግራይ ክልል አሁንም ከባው እንደቀጠለ ነው። ህዝቡ በሆነ ሁኔታ ላይ እንደሚገኝ እንግዲህ ከሰሞኑም እየሰማን ነው። አንዳንድ ቦታ ላይ ወደ አማራ ክልልም ተጉዟል ከችግሩ ብለዋል። ዶክተር ደብረ ጽዮን ከሰሞኑ በሰጡት በቀጣዩ ሊያጋጥሙ የሚችሉ ነገሮች አሉ ተዘጋጁ የሚል መልዕክት ተዋል። ጀነራል ድንከል ደግሞ የፖለቲካ አዛዝ እየጠበቅን ነው ብለዋል። እና እነዚህ ነገሮች ስትመለከታቸው ትናንትን የሰማኋቸው አሉ በባድመ በኩል ትግራይ ሰራዊት በባድማ በኩል እየገባ ነው የሚል ነገር አለ። የሁመራ ውስጥ ያለው የስኳር ፋብሪካ እየገነጠሉ እየወሰዱት ነው፣ እየተፈታ እየተመሰለ ነው የሚልም ደግሞ የሰማሁት ነገር አለ። እነዚህ በሙሉ ጠቅልልኝ እና መጨረሻችን ምንድን ነው? ትግራይ ውስጥ አሁን ህዝቡ እየተራበ ነው። 7 ሚሊዮን ህዝብ ተርቧል። መንግስት ርህራሄ የሌለው በተደጋጋሚ ለሰዎች የማይሰውም ቃላቶችን ተጠቅሜያለሁ አንተ ባልነበርክበት ሰዓት መንግስት በጣም ርህራሄ የጎደለው ጨካኝ በሆነ መልኩ ህዝቦች ሲራቡ እንዲራቡም እያደረገ ነው የሚል ግምት አለ። የራሱን ህዝብ የትግራይ ህዝብ እና ይሄ አሁንም ቢሆን የማየው ነገር እየታየ ያለ ነገር ነው። እና እነዚህን ነገሮች ጠቅለል አድርግና ያለችን ደቂቃ ወደ 4 ደቂቃ 5 ደቂቃ ነች፣ 4 ደቂቃ 5 ደቂቃ መሰለችን ያለችን እና በዚች ሰዓት ላይ እኔ በጣም እንትን የማደርገው ከጦርነቱ ባሻገር ህዝቦች እየተራቡ ነው። ህጻናቶች እየሞቱ ነው። አሮጊቶች እየሞቱ ነው። እና እነዚህን ነገሮች እንዴት ነው አንድ መንግስት ቁጭ ብሎ መንግስት ነኝ ብሎ ሊል እና ሁሉን ነገር እያደረግኩ ነው ብሎ ሊለን የሚችለው? እነዚህንም ተመልከተው። 4 ደቂቃ ነው ያለን፣ 4 ደቂቃ ነው ያለን።
ይሄኛውን ልተውል። ይሄ ከበባ ውስጥ ያለው ሁኔታ ዓለም በሙሉ እያወራ ያለ ስለሆነ እዛ ጋር ይሄን ይመስላል። የትግራይ ህዝብ የተራበበት መድኃኒት አቶ መድኃኒት እርዳታ ቢደርስም ነዳጅ ስለሌለ የትም አሁን ይሄ ዓለም በሙሉ የሚያወራው ነገር ነው። 6600 እንዲወጣ ሁሉ መነሻ ያደረገ ነገር ስለሆነ እሱ ላይ ደግሞ ማውራት አያስፈልግም። ግን ይሄን ከበባ ይዤ ህዝቡን እዛ ውስጥ አፍኜ ጨርሰዋለሁኝ ወይም አንበረክከዋለሁ የሚለው ነገር ትክክል ነው ወይ የሚለው ነው። ምን ይሆናል? ሞት ቦቃ ቡሬ የለውም። በረሃብም ሞት እየተዋጋህ ሞት ቦካ ቡሬ የለውም።
ምንም
አይ እዚህ ከበው የራበኝ የመሞቻዬን አንድ ሁለት እያልኩ ከምቆጥር ለምን ከበባውን ሰብሬ እየተዋጋሁ እንደዚህ ያደረገኝ ፍራት የተዋጋው ከተሳካልኝም ተሳካልኝ እዚህም ቆይ ሆኜ ሞት ስለሆነ ለሞት ብሎ እንደ ህዝብ እንዲወስድ ነው ያደርከው። ስለዚህ የሀገሪቷን ሰላምና መረጋጋት አደጋ ላይ ነው የሚጥለው። ምንም ይውል የትኛውም ህዝብ ኢንስቲንክት ነው እኮ ይሄ ስትከባው ፍንቅሎ የመውጣት ነገር የህይወት ያላቸው ነገሮች በሙሉ ኢንስቲንክት ነው። እና ይሄ ኢንስቲንክቱ ድራይቭ ያደርገውና ይዋጋል ፍንቅሎ ነው የሚወጣው። ወል ድሮን ስላለ ምናምን እንጨርሰዋል ሊጨርሱት ይችላሉ እየተዋጋ ግን 7 ሚሊዮን ህዝብ አትጨርስም። ሀገሪቷን ግን ትልቅ ህይወት ውስጥ ይከታታል። እና ይሄንንም ቢያስቡ ጥሩ ነው። ስለዚህ እንደ ሀገር ይሄ ከበባውን ከፍተህለት ከዛ በኋላ ምንድን ነው እሱ የቀረው ያሉ ጥያቄ ምንድን ናቸው ብለህ እዛ ጥያቄ ላይ ብትስማማ ነው እንደ ሀገር የሚሻለን። እና ዝም ብሎ ከቤ ጨርሻዋለሁ የሚለው ነገር ሞት ቦቃ ቡሬ ስለሌለው ገድዬ ሞታለሁኝ ብሎ ነው የሚወጣው። ይሄም አደጋ አለ። እና የሰሞኑ የሰዎቹ ንግግር አይ ይሄን ከበባ ካልከበሩ እንግዲህ ከአፕሪል በኋላ ፔሪሽ ያደርጋል ግማሹ ተብሏል። እዛው ውስጥ ቁጭ ብሎ ፔሪሽ ከሚያደርግ ፈንቅሎ መውጣት አስቦ ይሆን ነው ያልኩት። ወይም ደግሞ ሌላ ወደ እነሱ ላይ የታሰበ ነገር ስላለ እኛው ገትረን ይዘን መዋጋት አለብን እና the worst ሊመጣ ይችላል። ስለዚህ ለሁሉም ነገር ተዘጋጁ ማለትም ሊሆን ይችላል። እንደዚህ ነው ያየሁት። እንግዲህ
ምንም ከዛ የተለየ የምችለው ነገር የለም። ግን በጣም የሚያሳዝን ነገር ነው። እንደ መንግስት ሁሉን ነገር ማየት ብቻ በረሃብ ማሳብ ጉጂ ላይም ከዚህ በፊትም ተደርጓል። ይዛ ሁለት አመት ተኩል 800 ሰው ሲራብ በረሃብ ሲያስቀምጧቸው እንደማያውቁ ሆኖ የተቀመጠው እና የፖለቲካ ፍላጎትን ለማሟላት የሚደረጉ ብዙ ጥንቶች አሉ። አንድ ነበረ ሰዓት የለኝም እንትንን ኤችአር 6600ን በተመለከተ ሰው አገኛለሁ የሚል ግምት ነበረኝ። የማግኘቱ ችግር ሳይሆን ያነጋገሩ ጥያቄዎችን መመለስ ፍላጎት ያላቸው ሰዎች ስላላገኘሁኝ በዚሁ ትቼዋለሁኝ። ባለፈው ሳምንት እናቀርባለን ብዬ ነበር፣ ግን የሚጠየቁ ጥያቄዎች አሉ። ጥያቄዎችን መመለስ ሳይሆን እነሱ በሚፈልጉት ብቻ መንግስት ይህን እያደረገ ነው፣ ኮንግረስ ይህን እያደረገ ነው ብለው የሀገሪቱን አደጋና ከሚወጡት ህጎች ይወጣሉ ተብሎ ከሚወጡት ህጎች እንዲለፋለሱ እንዲሰረዙ ሳይሆን እንዲለፋለሱ የመጠየቅ ሂደት ላይ ነኝ የሚል አንድ ሰው አናግሬ ነበርና በዛ እንተዋለን። የሰብአዊ መብት ኮሚሽን ስለ አፋር ያወጣው ነበረ፣ ጊዜ የለም ከሰፋ ብለን ማውራት ያለብን ነው። በዚህ ላይ ለዛሬ አመሰግናለሁ። አድማጮች፣ ለዛሬ ያለን ፕሮግራማችን እዚህ ላይ ይጠናቀል። በሚቀጥለው ሳምንት እስከምንገናኝ ድረስ ለሀገራችን ሰላም፣ ጾሙ፣ ጸልዩ፣ ደህና ሁኑ።